የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ከዋሽንግተን ዲሲ የዛሬ እረቡ መስከረም 5 2013 ዓ.ም ዝግጅታችን ጀመረ።
በመታራ ሰፍቻ ኑሬው ገደል አውጥቶ ሰደኝ አዋጣሉት አፈር ጋር ይብለቅለቅ ብሎ ተጥቅም ይጥቷል። ዝም ብዬ ሜዲያ ላይ ቁጭ አልኩት። ሜዲያ ላይ ነው ተቀመኩ።
ወዲህ 230 የሚሆኑ በግና ፍየሎች ያው ግጭ ተዋርዶ በልቷቸዋል። 3 በሬ ታርዶ ተበልተዋል። መሳሪያ መስዋዕት ዲሞ ወዲ ኮይኑ ከብት አንድ 4 ከንዲ ከብቶች አሉ።
የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት ታጣቂዎች ሰርገው ገብተውባቸዋል በተባሉ በደቡብ ወሎ ዞን ወረዳዎች የሚገኙ አርሶ አደሮች አፋጣኝ ድጋፍ ካልተደረገላቸው የከፋ የሰብአዊ ጉዳት ሊደርስባቸው እንደሚችል ገለጹ። የኢትዮጵያ የሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የጀርመን አፍሪካ ፋውንዴሽን የ2021 ሽልማት መቀዳጀታቸው ታወቀ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር ዋሽንግተን ዲሲ ከሚገኙ የዝግጅት ክፍላችን ባልደረቦችና በተለያዩ ከተማዎች ሆኖ ዘገባ ካደረሱን ዘጋቢዎቻችን ጋር ሆነን እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ባለፉት 10 ዓመታት ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከዳያስፖራው 1 ቢሊዮን 263 ሚሊዮን ብር ገቢ መገኘቱን የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ምክር ቤትን ጠቅሶ የኢትዮጵያ ዜና አገልግሎት ዛሬ ዘግቧል። የግድቡ ግንባታ ከተጀመረ 10 ዓመታት መቆጠሩን ዘገባው አመልክቶ እስካሁን ከውጭና ከአገር ውስጥ እስከ ነሐሴ 30 ቀን 2013 15 ቢሊዮን 931 ሚሊዮን የሚጠጋ ገንዘብ መዋጣቱን አስታውቋል። የግድቡ 2 ተርባይኖች በቅርብ ወራት ውስጥ የኤሌክትሪክ አገልግሎት ማመንጨት እንደሚጀምሩም መዘገቡ ይታወሳል። በሶማሊያ ዋና ከተማ መቋዲሾ ትላንት በአጥፍቶ ጠፊ በደረሰ የቦምብ አደጋ 11 ሰዎች መሞታቸውን የዓይን እማኞችና ባለስልጣናት አስታወቁ። ጥቃቱ የተፈጸመው የመቋዲሾ የአየር ማረፊያና የአፍሪካ ህብረት ወታደሮች ዋና መስሪያ ቤት ከሚገኝበት ዋጃሪ ወረዳ የሶማሌ መንግስት የጸጥታ ኃይሎች ባቋቋሙት የፍተሻ ጣቢያ አቅራቢያ በሚገኝ አንድ ሻይ ቤት ውስጥ ነው። ከሞቱት መካከል ወታደሮችና ንጹሃን ሰዎች የሚገኙ መሆኑን የሚዲያ መረጃ የመስጠት መብት እንደሌላቸው በመግለጽ ማንነታቸው እንዳይገለጽ የጠየቁ አንድ የሶማሌ መንግስት ባለስልጣን ተናግረዋል። ለጥቃቱ የአልሸባብ ታጣቂ ቡድን ኃላፊነቱን ወስዷል። የሶማሊያ ጠቅላይ ሚኒስትር ሙሐመድ ሁሴን ሮቤል አረመናዊ ነው ያሉትን ጥቃት አውግዘው ይህ አልሸባብ ያለምንም ልዩነት የሶማሌን ህዝብ ደም የሚያፈስ መሆኑን ያሳያል ሲሉ ተናግረዋል። አንዲት የሶማሊያ የስለላ ሰራተኛ የጠፋችበትን ሁኔታ የሚመረምር የመንግስት ኮሚቴ ማቋቋማቸውን ፕሬዚደንት ሙሐመድ አብዱላሂ ፋርማጆ አስታውቀዋል። የኢንተርኔት ደህንነት ሰራተኛዋ ኢክራን ታህሊል ፋራ በአልሻባብ ታጣቂዎች መገደሏ የሚሰማ ሲሆን ለፋራ መጥፋት የአገሪቱን ብሔራዊ የመረጃና ደህንነት መስሪያ ቤት ተጠያቂ የሚያደርጉት እናቷ መስሪያ ቤቱ አባል የሆነበትን የፕሬዚደንቱን ኮሚቴ እንደማይቀበሉ ተናግረዋል። መሐመድ ካዬ ከመቋዲሾ ያጠናከረውን ዘገባ ጽዮን ግርማ ታቀርበዋለች።
የመረጃ ሰራተኛዋን መጥፋት የሚመረምረውን 5 አባላት ያሉት መንግስታዊ ኮሚሽን መሐመድ አብዱላሂ ፋርማጆ በፕሬዝዳንታዊ ትዕዛዝ ከትላንት በስቲያ ሰኞ ሲያውጁ ፍትህ ያስገኛል ብለው እንደሚያምኑ ተናግረዋል።
ወሐ ለመግዓበይ ጉድ ቀረን ኦ ኪስካ
የፕሬዝዳንቱ የፕሬስ ኃላፊ አብድራሺድ ሐሺ ከቪላ ሶማሊያ ቤተ መንግስት ሲናገሩ ኮሚሽኑ በጠቅላይ አቃቤ ሕግ ሰብሳቢነት እንደሚመራና የጦር ችሎት ዋና ዳኛ ምክትላቸው እንደሚሆኑ፣ ሌሎች 3ቱ አባላቱ ከጦር ሰራዊቱ፣ ከብሔራዊ የመረጃና ደህንነት መስሪያ ቤቱና ከፖሊስ እንደሚውጣጡ አመልክተዋል።
ታሊያ
ይሁን እንጂ የኢክራን እናት ቃሊ መሐመድ ጉሃድ የፕሬዝዳንቱን ውሳኔ ወዲያውኑ ተቃውመዋል።
ወሃ ሐልካን ኡመድ ሶማሊያድ ኡጋ አደይነይና
ኮሚሽኑን እንደማይቀበሉና የሚተማመኑት አቤቱታቸውን ባስገቡለት ወታደራዊ ችሎት መሆኑን ጉሃድ ተናግረዋል። ባለ ስልጣናትን ያካተቱ እንዲህ አይነት ከፍተኛ ጉዳዮችን ወትሮ የሚመረምረው የጦር ችሎቱ እንደሆነ ተንታኞች ለቪኦኤ ተናግረዋል። የሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ባልደረባ የነበረችው ኢክራን ደብዛ ባለፈው ሰኔ ከጠፋ በኋላ በአልሸባብ ተገድላለች ሲል ኤጀንሲው ጳጉሜ ውስጥ ቢያሳውቅም አማጺው ቡድን ግን ወንጀላውን አስተባብሏል።
በቅርቡ በጊኒ ወታደራዊ መፈንቅለ መንግስት ያካሄደው ወታደራዊ ጁንታ በአገሪቱ ከሚገኙ የተቃዋሚ ፓርቲዎች ጋር ውይይት ጀመረ። ጁንታው ከሳምንት በፊት የቀድሞውን ፕሬዝዳንት አልፋ ኮንዴን ከስልጣን ካስወገደ በኋላ ከትናንት ማክሰኞ ጀምሮ ለአራት ቀናት ከተቃዋሚ ፓርቲዎች ጋር ያካሄደ የሚገኘው ስብሰባ የአገሪቱን እጣ ፈንታ የሚወስን ይሆናል ተብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜን ኮሪያ አንድ ሳምንት ባልሞላ ጊዜ ውስጥ 2 የአጭር ርቀት የባለስቲክ ተወንጫፊ ሚሳኤል ሙከራዎችን በዛሬው ዕለት አካሂዳለች። ይሄኛው ሙከራ በዩናይትድ ስቴትስ ላይ የዲፕሎማሲያዊ ጫና ለማሳደር የታሰበ የቅርብ ጊዜ ጥረቷ መሆኑም ተነግሮለታል። እንዲህ ያሉ ሙከራዎችን የሚከታተለው የደቡብ ኮሪያ ወታደራዊ ክፍል ሚሳኤሎቹ 800 ኪሎ ሜትር ያህል መጓዝ ይችላሉ ብሏል። 60 ኪሎ ሜትር ወደ ላይ ከተወነጨፉ በኋላም ቁልቁል በመውረድ በሰሜን ኮሪያ የምስራቃዊ ክፍል ወደሚገኘው ባህር እንደሚጠልቁም አስታውቋል። የጃፓን መከላከያ ሚኒስቴር ሚሳኤሉ ወደ ጃፓን የግዛት ክልል አለመግባቱና ከአገሪቱ ልዩ የኢኮኖሚ ዞን ክልል ውጪ ያረፈ መሆኑን ገልጸዋል። ከዩናይትድ ስቴትስ ኢንዶ ፓሲፊክ ወታደራዊ ማዘዣ ማዕከል የወጣው መግለጫ ደግሞ ሙከራው አለመረጋጋት ፈጣሪ ነው ያለውን የሰሜን ኮሪያን ህገወጥ የጦር መሳሪያ ፕሮግራም ይዘት በግልጽ ያሳያል ብሏል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በአየር ንብረት ለውጥ ምክንያት እየደረሰ ያለ ከፍተኛ የአየር ቀውስ አሜሪካን በቀይ መስመር ውስጥ ከቷታል ሲሉ ተናግረዋል። ያን ለመክታትም እንዲቻል የህዝብ ተወካዮች ምክር ቤት 3.5 ትሪሊየን የአሜሪካ ዶላር በጀት እንዲያጸድቅላቸው ጠይቀዋል። የቪኦኤ ዜና ማዕከል ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች።
ፕሬዝዳንት ጆ ባይደን ያቀረቡትን የበጀት እቅድ ለማጠናከር ትላንት በኮሎራዶ ግዛት ተገኝተው የታዳሽ ኃይል ቤተ ሙከራን ጎብኝተዋል። ዋና አላማቸውም ንጹህ ታዳሽ ኃይልን መጠቀም እንዴት የአየር ንብረት ለውጥን እንደሚከላከልና ጎን ለጎንም ጥሩ ገቢ የሚያስገኙ ስራዎችን እንደሚፈጥር ለማጉላት ነው። በተጨማሪም በዚህ ሳምንት በሰደድ እሳት የተጠቁ አካባቢዎችን በመጎብኘት ተማጽኗቸውን ለአሜሪካ ሕዝብ ያሰማሉ።
Extreme weather cost America last year $99 billion.
በአሜሪካ እየተከሰተ ያለው የከበደ የአየር ሁኔታ ዩናይትድ ስቴትስን 99 ቢሊዮን ዶላር አስወጥቷታል። በዚህ ዓመትም በሚያሳዝን መልኩ ይህ ቁጥር ያሻቅባል። ይህ ለኢኮኖሚያችንና ለአብዛኛው ማህበረሰባችን አውዳሚ ኪሳራ ነው።
ባይደን የጠየቁት የ3.5 ትሪሊየን ዶላር እቅድ በንጹህ ኃይልና ጭስ አልባ መኪናዎች ምርት ላይ የሚውል ሲሆን ሀገሪቱን ከበካይ ኢንዱስትሪዎች ጥገኝነት ለማላቀቅም ይውላል። አንዳንዶች እቅዱ የአየር ንብረት ለውጥን ብቻ ሳይሆን ሌሎች ማህበራዊ ፕሮግራሞችንም በውስጡ ይዟል በማለት ተቃውመውታል። የቀረበው እቅድ በጣም ከፍተኛ ወጪ የሚያስወጣ መሆኑን በመግለጽና አረንጓዴ ኢኮኖሚን ለማምጣት ርካሽ አማራጭ ሊኖር ይገባል ያሉ ሲሆን እንደ የከሰል አምራች ያሉ የኑሮ ኢንዱስትሪዎች ከስራ ውጪ ይሆናሉ በማለትም ስጋታቸውን እየገለጹ ነው። የአየር ንብረት አቀንቃኞች ግን የተወሰነው የሀገሪቱ ክፍል በእሳት እየነደደ መሆኑን በማስታወስ የጉዳዩን አንገብጋቢነት ያሰምሩበታል። የአሜሪካ የህግ አስፈጻሚ ምክር ቤትም በመጪዎቹ ሳምንታት ውሳኔ የሚያሳልፍበት ይሆናል።
በዩናይትድ ስቴትስ ምዕራባዊ ክፍለ ግዛት በካሊፎርኒያ የሚገኙ የዲሞክራቲክ ፓርቲ መራጮች የክፍለ ግዛቱን ገዢ ጋቪን ኒውሰምን ከስልጣን ለማንሳት የተደረገውን ጥረት አልተቀበሉትም። ኒውሰም ከስልጣን እንዲነሱ በተጠራው ምርጫ የካሊፎርኒያ ሕግ ፈልጋላችሁ ወይስ አትፈልጉም በሚለው አማራጭ በትናንትና ሁለት ድምፅ የሰጡት ወደ 70% የሚጠጉ መራጮች አንፈልግም ሲሉ እንዲነሱ እንፈልጋለን ያሉት 30% ብቻ ሆነዋል። ድጋሚ ምርጫው የተጠራው ኒውሰም የኮቪድ-19 ወረርሽኝን ለመከላከል የንግድ ድርጅቶችና ትምህርት ቤቶች እንዲዘጉ በማድረግ ያወጧቸውን ሕጎች በተቃወሙ የሪፐብሊካን ፓርቲ ደጋፊዎችና አባላት ነው። ከፕሬዝደንት ባይደን ጀምሮ ምክትል ፕሬዝደንት ካማላ ሃሪስ፣ የቀድሞ ፕሬዝደንት ባራክ ኦባማና ሌሎች ከፍተኛ የዲሞክራቲክ ፓርቲ ባለስልጣናት የምርጫውን ዘመቻ እንዲያሸንፉ ረድተዋቸዋል። ከኒውሰም ጋር የተወዳደሩት ላሪ ኢልደር የወግ አጥባቂ የሬዲዮ አዘጋጅ የነበሩ ሲሆን በምርጫው ወቅት ያሸነፍነው ትራምፕን እንጂ ትራምፕነትን አይደለም እያሉ ይቀሰቅሱ እንደነበር ተመልክቷል። በመጨረሻም ወደ ኮቪድ-19 ዜና እናልፋለን። የአውሮፓ ህብረት 200 ሚሊዮን የኮቪድ-19 የክትባት መድኃኒቶችን አነስተኛ ገቢ ላላቸው አገሮች እስከ መጪው ዓመት አጋማሽ ድረስ ለመስጠት ቃል ገብቷል። የህብረቱ ኮሚሽን ፕሬዝደንት ያሩሳላ ቮንደሌን ፈረንሳይ ስትራስበርግ ውስጥ ዛሬ በተካሄደው የአውሮፓ ህብረት አመታዊ ስብሰባ ላይ አሁን የተገባው ቃል ህብረቱ ከዚህ በፊት ከሰጠው 250 ሚሊዮን የክትባት መድኃኒቶች በተጨማሪ መሆኑን አስታውቀዋል። አድማጮች፣ ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ መስከረም 5/2014 ዓመተ ምህረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ ዘገባችንን እናስደምጣችሁ። የኢትዮጵያ መንግስት ባሸባሪነት የፈረጀው የህወሓት ታጣቂዎች ሰርገው ገብተውባቸዋል በተባሉ የደቡብ ወሎ ዞን ወረዳዎች የሚገኙ አርሶ አደሮች አፋጣኝ ድጋፍ ካልተደረገላቸው የከፋ የሰብአዊ ጉዳት ሊደርስባቸው እንደሚችል ገለጹ። በጦር ቀጠናዎች ውስጥ መንቀሳቀስ የሚችሉ ዓለም አቀፍ የረድኤት ሰጪ ድርጅቶች በወሎ አካባቢ እየደረሰ ያለውን ሰብአዊ ጉዳት ለመቀልበስ ያደረጉት ጥረት አነስተኛ መሆኑን የተናገሩት የደቡብና ሰሜን ወሎ ዞን አስተዳደር ኃላፊዎች ለችግሩ አስቸኳይ ትኩረት እንዲሰጥ ጠይቀዋል። መስፍን አራጌ ዝርዝር ዘገባ አለው።
የኢትዮጵያ ፓርላማ ባሸባሪነት የፈረጀውና መጣሪያውን ወደ ትግራይ መከላከያ ኃይል የቀየረው አካል በደቡብ ወሎ ዞን ወደ ተውለደሬ፣ አምባሰል፣ ወረባቦና ደላንታ ወረዳዎች ሰርጎ ለመግባት ሙከራ ማድረጉን የዞኑ አመራሮች ይናገራሉ። የፖለቲካ አመራሮቹ ሙከራው ከሽፎ ወደ ኋላ እንዲያፈገፍግ ተደርጓል ቢሉም አሁንም ስጋት አለን የሚሉ የህብረተሰብ ክፍሎች አልጠፉም። በዞኑ ወረባቦ ወረዳ ጥፍጠረት አካባቢ ነዋሪ የሆኑት አርሶ አደር ኢማ መሐመድ የቤት እንስሳትን ጨምሮ ለዘመናት ያፈሩት ጥሪታቸው ከሶስት ቀን ባልበለጠ ጊዜ ውስጥ ጉዳት እንደደረሰበት ነበር የተናገሩት።
አንድ በሬ መሳሪያ መቶብኛል፣ ወይፈን 25,000 ገንዘብ ጥሬ ገንዘብ ተነስቶብኛል። የ4,000 ስወራንና ልብስ ሻንጣ ተነስቶብኛል።
ማን ነው ያነሳባት?
ጁንታ ሁለት ሙክቶች 10,000 የሚዋጡ ሙክቶች ቀምተውኛል። የ4,000 ጨርቅ የሴቲቱ ወስደዋል። የልጄን ደግሞ ወርቁንም አንድ ሻንጣ ልብስ እንደዙ ወስደዋል።
ለሶስት ቀናት አካባቢያቸውን ተቆጣጥሮት የነበረው የህወሓት ሰራዊት የምግብ እህላቸውንም ከጥቅም ውጭ ስላደረገው አምራቹ ሸማች ሆኛለሁ ይላሉ።
በመታራ ሰፍቻ ኑሬው ገደሉ አውጥቶ ተሰደዱ አዋጣሉት አፈር ጋጅ ብለቅለቅ ብሎ ተጥቅም ውጭ ወጥቷል። ዝም ብዬ ሜዲያ ላይ ቁጭ ያልኩት ሜዲያ ላይ ነው ተቀመኩት። እኔ እንኳ አሁሉ ማሽላ ነው ገጃሌ።
ቤተሰቦም ምን እየመገቡ ነው?
አሁንማ ሊሆ ፍየሎ ግልግል የያዙ ነበሩ። እነዛን ሽቼ አሁን እየጠራጥሬ ያለውን ሸምቼ ነው።
ስንት ቤተሰብ ነው አሁን የሚያስተዳድሩት?
ወደ 6 ነኝ።
በወረባቦ ወረዳ የ018 ቀበሌ አስተዳዳሪ ሰይድ መሐመድ እስካሁን ተረጋገጠ ባሉት መረጃ አርሶ አደሩ በመቶች የሚቆጠሩ እንስሳቶቹን አጥቷል።
ከንብረቱ ተፈናቅሎ አርሶ አደር ወደ 230 የሚሆኑ በግና ፍየሎች ያው ተዋርደው በልቷቸዋል። 3 በሬ ታርደው ተበልተዋል። መሳሪያ መጥቷቸው ደግሞ የወደቁ የሞቱ ከብቶች አንድ 4 ቀንድ ከብቶች አሉ። አይደሉ መሳሪያ መጥቷቸው የወደቁ የሞቱ ግመሎች 3 ግመሎች አሉ። ከዘርፎ የተነዱ ደግሞ 3 ግመል አለ።
አዝመራችን ሳይቀር እንዲጠፋ ተደርጎብናል የሚሉት አርሶ አደሮቹ በእንስሳትና በምግብ እህሎቻችን ላይ በደረሰው ጉዳት ምክንያት ለከፋ ችግር ስለምንዳረግ መንግስትና የሚመለከታቸው አካላት አፋጣኝ ድጋፍ ያድርጉልን ሲሉ ጠይቀዋል።
አጠቃላይ አርሶ አደሩ ግን ከቤት ተንብረቱ ተፈናቅሎ ምንም እንዲያው ለምግብ ፍጆታ ያቀረበውን እህል በሙሉ የበሉትን በልተው የወሰዱትን ወስደው ያልወሰዱትን ደግሞ አርሶ አደሩ ተመልሶ ወደ ቤት ሲገባ እንዳይጠቀምበት ሆን ብለው ደፍተው ረጭተው የሄዱትና ህብረተሰቡ አሁን ያው ከፋ ጉዳት ላይ ደርሷል።
የህወሓት ቃል አቀባይ ጌታቸው ረዳ ከሰብአዊ መብት ጥሰትና ከዘረፋ ጋር በተያያዘ የሚነሳባቸውን ክስ በተደጋጋሚ ማስተባበላቸው ይታወሳል። ቃል አቀባዩ ኃይላቸው ንጹሃን ዜጎችን ኢላማ እንደማያደርግ ነበር የገለጹት። የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በተለይ ከአሜሪካ ድምጽ ሬዲዮ ጋር ባደረጉት ቃለ ምልልስ ወደ ዞኑ ሰርጎ ለመግባት ሙከራ ካደረገው የህወሓት ሰራዊት ጋር ከአንድ ወር የተሻገረ ጦርነት ማድረጋቸውን ያወሳሉ።
ደቡብ ወሎ ለመግባት አንድ ወር ከአስር ቀን በላይ በውጫሌ ግንባር ለመስበር ጁንታው ያለ የሌለውን አቅም በተለይ ከ60 እስከ 70 የሚሆነውን አቅም አሰባስቦ የውጫሌ ግንባርን፣ የተውለደሬ ሚሌ ኮትቻ ግንባርን፣ የወረባቦ ግንባርንና የደላንታን ግንባር በከፍተኛ ሁኔታ ሰብሮ ለመግባት ያለው የሌለ አቅሙን ሲረባረብ ቆይቷል። አንድ ወር ከአስር ቀን ሁሉንም ነገር ጥረት ሲያደርግ በየቀኑ ውጊያ ነበር፣ በየቀኑ የተደራጀ ጥቃት ነበር። አንድ ወር ከምናምን ካለፈ በኋላ ግን ባልተጠበቁ ቦታዎች ሰብሮ ገብቷል። አንዱ ወረባቦ ወረዳ ነው። እንዲሁ ጫካ ለጫካ ወንዝ ተሻግሮ ገብቷል። በሌላ መንገድ ተውለደሬ ነው የገባው። እሱም በዚህ በሚሌ ኮትቻ የሀራ ባቡር መስመሩን ተከትሎ 017 027 ቀበሌዎች ገብቷል። ማህበረሰባችን፣ ወጣቱ፣ እንዲሁም ሚኒሻው ከጀግናዊ መከላከያ ሰራዊታችንና ከአማራ ልዩ ኃይል ጋር በመቀናጀት ባደረገው ተጋድሎ በየመንገዱ ቀብሮታል።
ወር በተሻገረ ሰርጎ የመግባት ሙከራ ወቅት ግን አሸባሪ ያሉትና ራሱን የትግራይ መከላከያ ኃይል ብሎ የሚጠራው አካል በህዝቡ ላይ ዘርፈ ብዙ ጉዳት ማድረሱን ነው የተናገሩት።
ከፊት እንቅስቃሴው ተገቶ እየተመታ ሲወድቅ ሲመለስ ማንኛውንም አይነት የቆመ ፍጡር ሰውም ጭምር አቅመ ደካማም ትሆን ሽማግሌም ይሆን ህፃንም ትሆን የቆሙ እንስሳቶችን ጭምር የሚንቀሳቀሱን ጭምር እየገደለ ነው ይወጣ ያው ሲሸሽ ማለት ነው። በዚህ ምክንያት ንጹሃኖች አቅመ ደካሞች ተገለዋል። አዛውንቶች መሮጥ መሸሽ የማይችሉ በቤት ውስጥ ያሉ አዛውንቶች ተመተዋል፣ ተደብድበዋል። የቤት ሀብት ተበልተዋል። ለምሳሌ በሮቻቸውን ሙክቶቻቸውን አርዶ በልተዋል። በጥይት ገድሏቸው በየመንገዱ ጥሏቸው ሄዷል። በቤት ውስጥ ያለ ከትንሽ ከበርበሬ ከጨው ከተፈጨ ዱቄት ሁሉንም አይነት የቤት አስቤዛ ጭኖ ወስዷል። አርሶ አደሩ የሚገለገልባቸውን ተቋሞች ዘርፈዋል። ጤና ጣቢያ፣ ጤና ኬላ፣ ትምህርት ቤት፣ የቀበሌ ማዕከላትን ሁሉንም ጉዳት አድርሰዋል። የአርሶ አደር ቤት አፍርሷል። በጥይት መጥቷል፣ በከባድ መሳሪያ መጥቷል።
ህወሓት በተቆጣጠራቸው የወሎ አካባቢዎች ረሃብ ገብቷል የሚሉ መረጃዎች በተለይ በታዋቂ የፖለቲካ ሰዎች የትዊተር ገጽና በተለያዩ የመገናኛ ዘዴዎች በስፋት እየተሰራጩ ቢሆንም በደቡብ ወሎና አካባቢው ግን ወደ ረሃብ የተሸጋገረ ችግር አለመኖሩን ዋና አስተዳዳሪው አመልክተዋል።
ደቡብ ወሎም የሰሜን ወሎም ቆላማ አካባቢዎች ከአፋር ጀምሮ ባለፈው ዓመት የአንበጣ ጉዳቱን ማንኛችንም የምናውቀው ነው የሚሆነው። በአንበጣ ጉዳቱ ምክንያት ህዝቡ እንዳይራብ መንግስት አስፈላጊውን ድጋፍ እያደረገ ቆይቷል። አሁንም እየተደረገ ነው ያለው። እለታዊ ጦርነቷ ባመጣችው ጣጣ ችግር ግን ችግር እንዳያጋጥም የክልልም የፌዴራልም እና በየደረጃ ያለን መዋቅርም ወርደን አስፈላጊውን ድጋፍ እያደረግን ያለ ነው። ወደ ረሃብ የተቀየረ ችግር ደቡብ ወሎ ላይ የለም። ወደ ረሃብ የተቀየረና በጣም የተጎሳቆሉ በማህበራዊ ሚዲያው የሚሽከረከረው ጁንታው በያዘበት አካባቢ ይሄ ችግር አጋጥሟል። እኛም ሰሜን ወሎ ምድር ላይ አሁን ሰው ምንድን ነው እየሆነ ያለው? ምን እያገኘ ነው? ምን እየበላ ነው? እንዴት ነው የሚደግፉ የሚለውን ማንኛችንም እያወቅን አይደለም።
አስተያየት ያላቸው የሰሜን ወሎ ዞን ምክትል አስተዳዳሪ ዲያቆን ተስፋውን ባያብል በጦርነቱ ምክንያት ከ270,000 የሚልቁ ሰዎች ከሰሜን ወሎ ተፈናቅለው በሐይቅ ደሴና ኮምቦልቻ ከተሞች መጠለላቸውን አመልክተዋል። ህወሓት በተቆጣጠራቸው የሰሜን ወሎ ዞኖች ያለው ህዝብ ሁኔታ ግን እንደሚያሳስባቸው ሳይገልጹ አላለፉም።
መብራት የለም፣ ውሃ የለም፣ ባንክ የለም፣ ብር አይንቀሳቀስም። ሰው ሳይታሰብ ነው የተያዘው ቦታው። እንቅስቃሴ የለም፣ ስለዚህ ግብይት የለም እና ማህበረሰቡ በአጠቃላይ ያው የተዘጋ ቤት ውስጥ ነው ያለው ማለት ነው የሚቻለው። እና እዚህ በጣም ከፍተኛ ችግር ነው። በምናገኛቸው ደረጃዎች እኛ በአካል ባናገኝም እየተባረረ የሚመጣው ሰው የሚነግረን እውነተኛ የሆነ ችግር እንዳለ ነው።
ከሰሜን ወሎ መሀል አምባ አካባቢ ተፈናቅለው ውርጌሳ ከተማ ላይ መንገድ ዳር ተጠልለው እንደሚገኙ የሚናገሩት ሞላ ገበየው በተለይ መንግስታዊ መዋቅሩ ከአካባቢው በመልቀቁና ድጋፍ የሚያደርግላቸው አካል ባለመኖሩ ለከፍተኛ ችግር መዳረጋቸውን ጠቅሰዋል።
በአጠቃላይ የጦር ቀጠና ስለሆነ ውጡ ተብሎ በጎዳና ላይ ነው ያለው። ውርጌሳ ከተማ ላይ ጠቅላላ በአይን እንዲያው ሊያዋቸው የሚያሳዝኑ ህጻናቶች፣ አዛውንቶች፣ ማህበረሰብ ያለ መጠለያ ያለ ጉራሽ ዝም ብሎ ንብረቱን ታለቆ ዝም ብሎ ይንከራተታል።
በተመሳሳይ የስልክ መስመር ግንኙነት ቢቋረጥም ከዋግምራ ዞን ተራራማ አካባቢ በመሆን ለአሜሪካ ድምጽ ሬዲዮ መልእክታቸውን ያስተላለፉት ገብረስላሴ ጌታሁን አካባቢው ለአሳሳቢ የምግብ ችግር እየተዳረገ ነው ሲሉ ስጋታቸውን ገልጸዋል።
ሐምሌ 9/2013 ጀምሮ ከላሊበላ መጥቶ ዋግ ምራን በሙሉ ካፈረሰ ወዲህ የመንግስት ሰራተኛው ደሞዝ አላገኘም። ትራንስፖርት የለም። መድኃኒት ሕክምና የሚባል የለም። እርዳታ የለም። በቃ ህዝቡ የሚበላው አጥቶ ተቸግሮ ነው ያለ። ገበሬው በየወሩ በሴፍቲኔት እርዳታ ሲረዳ ነው የነበረው። ያንን የለም። እንደገና ነጋዴው ከገበያ እህል የለውም እዘረፋለሁ ብሎ ስላሰበ አላመጣም። ይሁኔም በመጋዘን በገበያ እህል የሚባል የለም። ጥቅም የሚባል የለም።
የህወሓት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ባስተላለፉትና ምንም ማድረግ አንችልም ግን ይታወቅ ባሉት መልእክታቸው ኃይላቸው በተቆጣጠራቸው የአማራ አካባቢዎች የሚኖሩ በርካታ ሰዎች ለረሃብ አደጋ ተጋላጭ መሆናቸውን አምነዋል። ይህ ሆነው ደግሞ የአዲስ አበባው መንግስት ረሃቡን ለራሱ መጠቀሚያ ለማዋል በቀረጸው አደገኛ እቅድ ነው ሲሉ ቃል አቀባዩ በትዊታቸው ጠቅሰዋል። የሰሜን ወሎ ዞን ምክትል አስተዳዳሪ ዲያቆን ተስፋሁንም ሆኑ የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ በጦር ቀጠና ውስጥ የመንቀሳቀስ እድል ያላቸው ዓለም አቀፍ የተራድኦ ድርጅቶች የወሎንና አካባቢውን ችግር በፍጥነት ለመቅረፍ አለመቻላቸውን ወቅሰው አሁንም ሰብአዊነትን መሰረት ያደረገ አፋጣኝ ድጋፍ እንዲያደርጉ ጥሪ አስተላልፈዋል።
እኛ አሁን እዛ ያለው ማህበረሰብ ላይ እንዲደረስለት ነው የምንፈልገው። አሁን ዩን መጥተው ነበር እዚህ ተገናኝተናል። እኔ ጋራ ወደ መርሳ ሄደዋል ሊያጠኑ አጠቃላይ ያለው ሁኔታ ያስገባን ያስገባን። በእርግጥ ገና ከመቀሌ ያለው ዩን ተነጋግሮ ፍቃድ መገኘት አለበት ወደዛ መግባት የሚለው ነው። አሁን ለጊዜው የተስማማ ነው እነሱ ጋር ሀብሮ ላይ በሁለት አቅጣጫ ያ ላይ በዞብ በኩልና መቄት ላይ ብቻ ነጻ በሆኑት እንዲገባ ነው የተነጋገር ነው።
ይህን ችግር ለመከታተል የዓለም አቀፍ ድርጅቶች ልክ ትግራይ ውስጥ እንደሚደረገው በሰሜን ወሎ እና በተለያዩ የክልሉ አካባቢዎች ላይ በጦርነት በተያዙ ቦታዎች ላይ የተፈቀደላቸው ዓለም አቀፍ ድርጅቶች ገብተው አስፈላጊውን እርዳታ ማቅረብ አለባቸው። ይህ በማድረጉ በኩል ችግርና ጉለት ያለ ይመስለኛል። የዓለም አቀፍ ድርጅቶች የሚመለከታቸውም አካላት ፈጥነው ለዚህ ህዝብ ቢደርሱ መልካም ነው ብዬ ጥሬን አስተላልፋለሁ።
እኛ የምንፈልገው ከአላማጣ ጀምሮ ቆቦ፣ ወልዳያ፣ መርሳ፣ ግዳን፣ ላሊበላ እና ጋሸና፣ መቄት እስከዛ ድረስ እንዲገባ ነው።
የህወሓት ቃል አቀባይ ጌታቸው ረዳ በበኩላቸው ኃይላቸው በተቆጣጠራቸው አካባቢዎች የሚገኙ ድጋፍ የሚያስፈልጋቸው የህብረተሰብ ክፍሎች እንዲረዱ ከዓለም አቀፍ ተራድኦ ተቋማት ጋር ሁኔታዎችን በማመቻቸት በጋራ ለመስራት ዝግጁ መሆናቸውን አስታውቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌ ዘገባውን ያደረሰን ከወሎ ነው። አድማጮች፣ ያስደመጥናችሁ የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የጀርመን አፍሪካ ፋውንዴሽን የ2021 ሽልማት መቀዳጀታቸው ይፋ ተደረገ። በሌላ በኩል ደግሞ በትግራይ ክልል ተፈጽሟል የተባለውን የሰብአዊ መብቶች ጥሰት ከማጣራቱ ሂደት የኢትዮጵያ ሰብአዊ መብቶች ኮሚሽንና የኮሚሽነሩን ተሳትፎ አጥብቀው እንደሚቃወሙ የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት መሪ ዶክተር ደብረ ጽዮን ገብረ ሚካኤል ጠየቁ። ኮሚሽኑ ገለልተኛ፣ ነጻና ሀቀኛ ስራ እያከናወነ ለመሆኑ የተመሰከረለት እንደሆነ ደግሞ ምክትል ዋና ኮሚሽነር ራኬብ መሰለ ለቪኦኤ ገልጸዋል። መለስካቸው አመሃ ዝርዝር አለው።
የጀርመን አፍሪካ ፋውንዴሽን ይፋ ያደረገው መግለጫ ዶክተር ዳንኤል በቀለ ለሰብአዊ መብቶች መከበር ላደረጉት የህይወት ዘመን አስተዋጽኦ የጀርመን አፍሪካ የ2021ን ሽልማት መሸለማቸውን አብስሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው የደስታ መግለጫውም የሽልማቱን እጩዎች የሚያወዳድረው ኮሚቴ ዶክተር ዳንኤል በቀለን ለዚህ በጀርመን አገር ከፍተኛ ለሆነው ሽልማት ሲመርጣቸው በሙሉ ድምፅ እንደሆነ ይገልጻል። አክሎም ሽልማቱ ዋና ኮሚሽነሩ በኢትዮጵያ የሰብአዊ መብቶች እንዲሰፍን ለሚደረገው ጥረት ላበረከቱት የሕይወት ዘመን አስተዋጽኦ እውቅና የሚሰጥ እንደሆነ አሳውቋል። ዶክተር ዳንኤል በቀለ ያከናወኗቸው ተግባራት በእርግጥ ለዚህ ሽልማት ያበቋቸዋል ተብሎ ይታመናል ለሚለው የቪኦኤ ጥያቄም የኮሚሽኑ ምክትል ዋና ኮሚሽነር ወይዘሮ ራኬብ መሰለ መልስ ሰጥተዋል።
በጣም አሳማኝ ነው ብለን እንላለን። ያው እንግዲህ እንደሚታወቀው ከሶስት አመት ወዲህ የተጀመረው ለውጥን አስመልክቶ በፓርላማው ሹመት አግኝተው ከመጡ ጀምሮ ጠንካራ ተቋም ለመመስረት ሰብአዊ መብትን ከማስፋፋት ከማስጠበቅ አኳያ የተሰሩ ስራዎችን ስንመለከት በጣም በርካታ ስራዎች ተሰርተዋል ማለት እንችላለን። ዋናው የጀመረው እንግዲህ የተቋሙን ማቋቋሚያ አዋጅ በማሻሻል ነው። ሲሻሻል በዘላቂነት ተቋሙ ጠንካራ ሆኖ እንዲቆይ ያደረጉ ለውጦችን ተካተውበታል። ከኮሚሽነሮች አስተያየት አሻሻል ጀምሮ ጠንካራ ተቋም እንዲሆን ከአስፈጻሚው አካል ምንም አይነት ጫና እንዳይደረግ በፋይናንስም ራሱን የቻለ ተቋም ለማድረግ የሚያስችሉ አንቀጾች ገብተውበታል። ከዚህም በተጨማሪ በፊት ያልነበሩ የስራ ኃላፊነቱና ስልጣኑን የሚያሰፉ አንቀጾችም ተካተውበታል። ከዚህ በኋላ ደግሞ ተቋሙን እንደገና ለማጠናከር የተቋም መዋቅሩን ፈትሾ ጠንካራ የሰው ኃይል እንዲኖረው ለማድረግ የመዋቅር ለውጥ ተደርጓል። አዲስ የስትራቴጂክ ፕላን በማውጣት በፊት ያልነበሩ ዲፓርትመንቶች በፊት ትኩረት ያልተሰጣቸው የህብረተሰቡ ክፍሎች ላይ ትኩረት ተሰጥቶ እንዲሰራ በርካታ አስተዋጽኦ አድርጓል።
የጀርመን አፍሪካ ፋውንዴሽን ባወጣው መግለጫ እንደሚለውም ተሸላሚው ከ30 ተወዳዳሪዎች መካከል ነጥረው የወጡ ናቸው። በለጋ የወጣትነት ዕድሜያቸው ጀምሮ ለሰብአዊ መብቶች መከበር የታገሉ በሀገራቸው በ1997 በተካሄደው ምርጫና ከዚያ በኋላ የተፈጸሙ ግድፈቶችን ፊት ለፊት በመቃወማቸው ለእስርና ለእንግልት እንደተዳረጉ ከዚያ በኋላም ሂዩማን ራይትስ ዎችና አምነስቲ ኢንተርናሽናልን በመሳሰሉ ዓለም አቀፍ የመብቶች ተቋማት በመሪነት ደረጃ የሠሩ ዛሬም ዋና ኮሚሽነር ሆነው በሥልጣን ላይ ያለውን መንግሥት ተቃዋሚዎች አባላት ህወሓትን ጨምሮ መብታቸው እንዳይጓደል የሚከራከሩ መሆናቸውን በመግለጽ ያሞግሳቸዋል። በሌላ በኩል ግን የህወሓት መሪ ዶክተር ደብረጽዮን ወልደ ሚካኤል ቀኑ ባልተገለጸ ደብዳቤ በተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽን ለምስራቅ አፍሪካ ተወካይ ለማርሰል ሲ አክፖቮ እንደገለጹት የኮሚሽኑም ሆነ የዋና ኮሚሽነሩ በትግራይ ክልል ተፈጽሟል የተባለውን የመብቶች ጥሰት ለመመርመር በተቋቋሙ ጣምራ ቡድን አንዱ አካል መሆኑ ሂደቱን አደናቅፏል ሲሉ ከሰዋል። በደብዳቤው ዝርዝር የቀረቡት ክሶች ኮሚሽኑና ኮሚሽነሩ ገለልተኛና ሐቀኛ አይደሉም፣ በኮሚሽኑ አባሎች ወይም ሠራተኞች የሚቀርቡ አቤቱታዎችን አይቀበሉም የሚሉና የመሳሰሉ ይገኙበታል። በመጨረሻም ይህ ጉድለት በአስቸኳይ እንዲስተካከል ዶክተር ደብረጽዮን በደብዳቤያቸው ይጠይቃሉ። ምክትል ዋና ኮሚሽነር ራኬብ መሰለን ለዚህ መልስ ይኖራቸው እንደሆነ ጠይቀናቸዋል።
ያው የተለያየ ሰው የተለያየ አስተያየት መስጠት ቢችልም ከዚህ በፊትም እንደታየው ግጭቱ ከተጀመረ ጀምሮ የተለያዩ መግለጫዎችን የተለያዩ ክትትሎችን እና ምርመራዎችን ኮሚሽኑ ሲያደርግ ቆይቷል። በምርመራው እና በክትትሉ ወቅት የተገኙ ውጤቶችን እና ምክረ ሀሳቦችንም መንግስትንም ሆነ ሌሎች በግጭቱ ተሳታፊ የሆኑ አክተሮችን ተጠያቂ የሚያደርጉ ግኝቶች ከተገኙ በግል በሚዲያም በሚመለከተው ባለድርሻ አካላትም በግል ሲገለጽ ቆይቷል። አስፈላጊው እርምጃዎች እንዲወሰዱ በተለይ ደግሞ የሰብአዊ መብት ተጠቂ የሆኑ የህብረተሰቡ ክፍሎች ከደረሰባቸው ጥሰት እንዲያገግሙ የሚያስፈልገውን እርምጃ እንዲወሰድ ጉትጎታ ሲደረግ ቆይቷል። ስለዚህ ያው የሰብአዊ መብት ጥሰት ሲፈጸም ሁል ጊዜ ሁሉንም ወገን ማስደሰት ስለማይቻል አንደኛው አካል መቼስ ደስተኛ ላይሆን ይችላል። በዛ ምክንያቱም የተለያዩ አስተያየቶች ሊሰጡ ይችላሉ። ነገር ግን የኮሚሽኑ ስራ እውቅናን ያገኘ የተሻለ ቪዚብል እየሆነ ይሄደ እንደሆነ በተለያዩ አካላት በዓለም አቀፍ ህብረተሰቡም የአሜሪካም የአውሮፓ ህብረትም የተለያዩ አገራት መንግስታት ከኦኤስኤችአር ጋር እየተሰራ ያለው የጣምራ ምርመራ እውቅና ሰጥተው እየተካሄደ ያለበት ሁኔታ ነው። ስለዚህ ያው አስተያየቱ እንደተጠበቀ ሆኖ ነጻና ገለልተኛ ሆኖ እየሰራ እንደሆነ ግን በዓለም አቀፍ ደረጃ ራሱ እውቅና ያገኘ ስራ ስለሆነ ይህንን ነው ማለት የምችለው።
በትግራይ ተፈጽሟል የሚባሉ የሰብአዊ መብቶችን ጥሰት ለመመርመር በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን በታወቀ ስምምነት ስራቸውን ከወራት በፊት ጀምረው እያገባደዱ መሆናቸውን ሰሞኑን ሲገለጽ ቆይቷል። ጥቅምት 22 ቀን 2014 ዓ.ም ታምራ ቡድኑ የሥራውን ውጤት ዘገባ ይፋ እንደሚያደርግም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩ ዘገባችን እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከአፍጋኒስታን መውጣት የሚሹ ሰዎችን ጉዳይ አስመልክቶ ትላንት ማክሰኞ ለምክር ቤት አባላት በሰጡት አስተያየት የባይደን አስተዳደር የዩናይትድ ስቴትስ ግሎባል ሚዲያ ኤጀንሲና ብሔራዊ ኤንዶመንት ለዲሞክራሲ የተሰኙት ድርጅቶች ለሚሰሩ አሜሪካውያንና አፍጋናውያን ቅድሚያ ለመስጠት ማቀዱን አመለከተ። የዚህ ጥረት የዜና የተሰማው ዩናይትድ ስቴትስ በብዙ ሚሊዮን ዶላር የሚሰላ እርዳታ መስጠቱን ለተካው ታሊባን ሳይሆን ለአፍጋኒስታውያን በቀጥታ የሚደርስበትን ሁኔታ እየመዘነች ባለችበት በአሁኑ ወቅት ነው። ኒስታኖች እንዴት እንደምትል ሲመዝንም የአሜሪካ ድምጿ የምክር ቤቶች ጉዳይ ዘጋቢ ካትሪን ጂፕሰን ያጠናቀረችውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
በአፍጋኒስታን መንግስት እግር የተተካው ታሊባን ተጨማሪ ማዕቀብ እንደሚጠብቀው በአንጋፋ ዩናይትድ ስቴትስ ምክር ቤት አባላት በትላንትናው ዕለት ማስጠንቀቂያ ተሰጥቶታል።
The United States and the United Nations should maintain existing sanctions on the Taliban. The U.S. should reimpose those.
ዩናይትድ ስቴትስ እና የተባበሩት መንግስታት ቀደም ሲል በታሊባን ላይ የተጣለው ማዕቀብ ጸንቶ እንዲቆይ ማድረግ አለባቸው። ዩናይትድ ስቴትስ በተጨማሪም በድርድሩ ወቅት እንዲነሱ የተደረጉትን ማዕቀቦች መልሳ ማጽናት አለባት። እንዲሁም ለአደጋ ተጋላጭ ለሆኑ የማህበረሰብ ክፍሎች ህይወት አድን ሰብአዊ እርዳታ መድረስ መቻሉን ማረጋገጥና በአንጻሩ በቡድኑና በመሪዎቹ ላይ ከፍ ያለ ዋጋ የሚያስከፍሉ አዳዲስ እርምጃዎችን ልታጤን ይገባታል።
በእንደራሴዎች ምክር ቤት አንጋፋው የዲሞክራት አባል ሴናተር ሮበርት ሜኒንዴዝ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የባይደን አስተዳደር ባለፈው ወር አፍጋኒስታንን ለቀው መውጣት ያለባቸውን ሰዎች በሚያጓጉዙበት ወቅት ያሳየውን አያያዝና በካቡል አውሮፕላን ጣቢያ የታየውን ምስቅልቅል የበዛበት ሁኔታ አስመልክቶ በካፒቶል ሂል ለሁለተኛ ቀን በገጠማቸው ከባድ የጥያቄና መልስ ወቅት በሰጡት አስተያየት የ64 ሚሊዮን ዶላር እርዳታ በቀጥታ ለአፍጋን ህዝብ ይላካል ሲሉ ቃል ገብተዋል።
I don't want to sugarcoat this because we know that while the Taliban seeks and will probably
አሰማምሬ ማቅረብ አልፈልግም። ምክንያቱም ታሊባን እንደ ምግብና መድኃኒት የመሳሰሉ መሰረታዊ ሰብአዊ እርዳታዎች በእነዚህ ድርጅቶችና ተቋማት አማካይነት እንዲደርሱ ሊፈልግ ወይም ሊረዳ እንደሚችል እናውቃለን። ይሁንና በተለይ በሴቶችና በልጃገረዶች ላይ ወዳተኮሩ ጉዳዮች ስንመጣ ግን ሁኔታው የተለየ ነው የሚሆነው። ስለዚህም በዚያ ላይ ልዩ ትኩረት እናደርጋለን። እናም እርዳታ መድረስ መቻሉን ለማረጋገጥ እንጥራለን። ጥብቅ ክትትልም ይደረግበታል።
ዩናይትድ ስቴትስን ሲረዱ የነበሩና አፍጋኒስታንን ለቀው የሚወጡበት ልዩ ቪዛ እንደሚሰጣቸው ቃል የተገባላቸው በሺዎች የሚቆጠሩ የልዩ ቪዛ ፕሮግራም ተጠቃሚዎች ዕጣ ፈንታ አሁንም በእርግጠኝነት አልታወቀም። የሁለቱም ፓርቲ ተወካይ የምክር ቤት አባላት በተመሳሳይ ነው የቪዛ ማመልከቻ ሂደቱን ለማፋጠን የባይደን አስተዳደር አሁንም በቂ ስራ አልሰራም ያሉት። Senator Jim Rich, Republican, የምክር ቤቱ አባል ናቸው።
Not counting the SIVs that arrived before Kabul
በታሊባን እጅ ከመውደቁ አስቀድሞ የደረሱትን የአፍጋን ልዩ ቪዛ ፕሮግራም ተጠቃሚዎች ሳንቆጥር 20,000 ከሚጠጉት የልዩ ቪዛው አመልካቾች 705 ያህሉን አወጣችሁ። የነዚህ ሰዎች እጣ ምን ሆነ?
የዩናይትድ ስቴትስ ባለስልጣናት በበኩላቸው አሁንም በዚያች ሀገር የሚገኙ አሜሪካውያንንና አፍጋናውያንን ለማውጣት እየሰሩ መሆናቸውን ይናገራሉ። ይሁንና በዩናይትድ ስቴትስ የእንደራሴዎች ምክር ቤት የአገር ውስጥ ደህንነትና መንግስታዊ ጉዳዮች ኮሚቴ ከፍተኛው የሪፐብሊካን ፓርቲ አባል ሴናተር ሮበርት ፖርትማን ለአደጋ የተጋለጡት አፍጋናውያን አጠቃላይ ቁጥር ከተገመተውም በላይ ነው ይላሉ።
We think about 30,000 at-risk Afghans were
አደጋ ሊጋለጡ ከሚችሉት ቁጥራቸው 60,000 የሚደርስ አፍጋናውያን 30,000 የሚሆኑት እንዲወጡ ተደርገዋል ብለን እናስባለን። ከአስተዳደሩ የተሻለ መረጃ ማግኘት ስላልቻልንም መረዳት የቻልነው ይሄንን ብቻ ነው።
አሳሳቢ ሁኔታ ፈጥሮ ሳምንታት ካስቆጠረ በኋላ አሜሪካ ድምጽ ጭምር ለሚገኝበት የዩናይትድ ስቴትስ ግሎባል ሚዲያ ኤጀንሲ የሚሰሩና በአሁኑ ወቅት በያሉበት ተሸሽገው የሚገኙ አፍጋናውያንን ቅድሚያ ሰጥተው እንደሚያወጡ ብሊንከን በትላንትናው ስነ ስርዓት ቃል ገብተዋል። ዲሞክራቱ ሴናተር ክሪስ ኩንስ ናቸው ጠያቂው።
There's about 550
employees and family members from voice
ቁጥራቸው 550 የሚደርስ የአሜሪካ ድምጽና ሬዲዮ ፍሪ ዩሮፕ ወይም ሬዲዮ ሊበርቲ የተባሉት ጣቢያዎች ሰራተኞችና የቤተሰብ አባሎቻቸው አሉ። የሚኒስቴር መስሪያ ቤቱ ለነኚህ ሰዎች መውጣት ቅድሚያ ሰጥቷል።
ካቡል በታሊባን እጅ ከወደቀችበት በአውሮፓውያኑ የቀን አቆጣጠር ካለፈው ነሐሴ 15 2021 ዓ.ም ተመረተ አንስቶ የመጨረሻው የዩናይትድ ስቴትስ ወታደራዊ በረራ የካቡልን አውሮፕላን ጣቢያ ለቆስ ከወጣበት በአውሮፓውያኑ የቀን አቆጣጠር ነሐሴ 31 2021 ባለው ጊዜ ውስጥ ዩናይትድ ስቴትስና አጋሮቿ አብዛኛዎቹ አፍጋናውያን የሆኑባቸው ቁጥራቸው 124000 የሚደርሱ ሰዎችን ከዚያች ሀገር አውጥተዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ስርጭቱን በማቀናበር ብርሃን ኃይሉ፣ በመስተንግዶ ደግሞ ጽዮን ግርማ አብረናችሁ እስከ ምሽቱ 3 ሰዓት እንቆያለን። አድማጮች፣ ዛሬ የተባበሩት መንግስታት ዓለም አቀፍ የዴሞክራሲ ቀን ነው። እለቱን አስመልክቶ መልእክት ያስተላለፉት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ መንግስታት ከሌሎች መብቶች ጎን ለጎን ሀሳብን የመግለጽ፣ መረጃ የማግኘት፣ የመደራጀትና የመሰብሰብ ነጻነቶችን እንዲያከብሩና ጥበቃም እንዲያደርጉላቸው አሳስበዋል። መንግስታቱ ከኮቪድ-19ን ለመከላከልና ለመቆጣጠር በሚወስዷቸው እርምጃዎች ግልጽ ምላሽ ሰጪና ተጠያቂም እንዲሆኑ ማንኛውም ያስቸኳይ ጊዜ ህጋዊ እርምጃ ተመጣጣኝ፣ አስፈላጊና ልዩ የማያደርጉ መሆናቸውን እንዲያረጋግጡም ጠይቀዋል። ሐሳብን የመግለጽ ነጻነትን እየጠበቁ ጎጂና የጥላቻ መልእክቶችን የመከላከል ጉዳይ በቀውስ ውስጥ ጥያቄ እንደሚያስነሳ በድርጅቱ ዌብሳይት ላይ የወጣ ጽሑፍ አስታውሶ የተሳሳቱና ለማደናገር የታለሙ መረጃዎችን ለመቆጣጠር የሚወሰዱ ለከተለሽ እርምጃዎች መተማመንን ሊያደፈርሰው ለሚችል ያልተፈለገ ቅድመ ምርመራ እንዳይወሰድ መንቃት እንደሚያስፈልግም አሳስቧል። ይህንኑ መረጃን ተከትለን ቀጣዩ ዝግጅታችን ዴሞክራሲ በተግባር ነው። ዛሬ የዲሞክራሲ በተግባር ዝግጅታችን ኢትዮጵያ ላጋጠማት እንዲሁም እያጋጠማት ላለው ፖለቲካ ችግር የፖለቲካ ምሁራን፣ የፖለቲካ ፓርቲ ድርጅቶች፣ መንግስታዊ ያልሆኑ ድርጅቶች በተለያየ ጊዜያት ብሔራዊ ውይይትን እንደ መፍትሄ በዋናነት ሲያነሱ ይስተዋላል። በ2014 ዓመተ ምህረት በኢትዮጵያ ይካሄዳል ተብሎ በሚጠበቀው ብሔራዊ ውይይት ላይ የተለያዩ የፖለቲካ ፓርቲዎች ያላቸውን ሐሳብ በተመለከተ ዘጋቢያችን ምትኩ ፈቃዱ ፓርቲዎችን አነጋግሮ ተከታዩን ዝግጅት ለዴሞክራሲ በተግባር አሰናድቷል።
የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር የሆኑት አቶ ሙላቱ ገመቹ ችግሮቹን ይዘን ወደ ምርጫ ከገባን ኢትዮጵያን ድጋሚ ወደ ችግር ማስገባት ይሆናል ብለን ስለምናምን ብሔራዊ ውይይት ያስፈልጋል ብለን ተናግረናል ይላሉ። አያይዘውም የኢትዮጵያ ፖለቲካ ችግር 150 ዓመታትን ያስቆጠረ ስለሆነ ብሔራዊ ውይይት ያስፈልጋል ብሎ ፓርቲያቸው እንደሚያምን ይናገራሉ።
ልዩነት ይያለ ወደ ምርጫ ብንሄድ ከምርጫ በኋላ ዘላቂ የሆነ ሰላም አምጥተን ልማት ልናካሄድ ስለማንችል ውይይት ያስፈልገናል። ባልተግባባንባቸው ጉዳዮች ላይ ለወደፊት ለመስራት፣ በተግባባንባቸው ጉዳዮች ላይ ደግሞ ተስማምተን ልንሰራበት፣ ከዛ በኋላ ምርጫ ብናከናውን ዘላቂ ሊሆን ይችላል፣ ሰላም ሊመጣ ይችላል ከሚል ግምት ነው ያኔ ስንል የነበረው።
የአቶ ገመቹን ሐሳብ በመደገፍ ለኢትዮጵያ ፖለቲካ ችግር ሁሉን አቀፍ የብሔራዊ ውይይት መካሄድና አሁንም ፓርቲያቸው በዚህ አቋም እንደሚያምን የሚናገሩት አቶ ጀቤሳ ገቢሳ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻ አውጪ ግንባር ኦነግ አባል ናቸው።
ይሄ ብሔራዊ ውይይት የሀገሪቱን መሰረታዊ ችግሮች ላይ ውይይት አድርጎ መሰረታዊ መፍትሄዎችን የሚያስገኝ መሆን አለበት የሚል አቋም ነው ያለው።
ለኢትዮጵያ ፖለቲካ ችግር ብሔራዊ ውይይት መደረግ እንዳለበት የሚያምኑት ነገር ግን አሁን ሀገሪቱ ለገባችበት ችግር እንደመንሰኤ የሚነሳው ባለፉት 27 እና 28 ዓመታት የተገነባው የፌደራል ስርዓቱ ነው የሚሉት ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የብሔራዊ ስራ አስፈጻሚ አባል የሆኑት ዶክተር ባንተ ይገኝ ታምራት ናቸው።
ይሄ የዘፈቆሮ ደግሞ አንኳን መሰረት ያደረገ የፖለቲካ አስተሳሰብና አደረጃጀት ይዞ የመጣብን ጣጣ ብዙ መስዋዕትነትን አስከፍሎናል። ስለዚህ ቆም ብለን አንድ የሆነ ቦታ ላይ ዋጋ ተከፈል እንግዲህ ተጨማሪ ዋጋዎችን መክፈል ስለሌለብን ሀገር እንደ ሀገር መቀጠል ስላለባት ዜጎችን መኖር የሚችሉበት ህልውናቸው መረጋገጥ ስላለበት በዚህ ጉዳይ ሁላችን የሚመለከተን አካል መወያየት የመፍትሄ አካል መሆን አለብን የሚል እምነት አለኝ።
በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ብቅላ ሁሪሳ በበኩላቸው ብሔራዊ ውይይት መደረግ እንዳለበትና መንግስትም እንደሚያምን ጠቅሶ በ2014 ዓ.ም መንግስት ሊያከናውናቸው ከያዛቸው እቅዶች ዋነኛው መሆኑን አውስቷል።
በዋና ዋና ሀገራዊ ጉዳዮች ላይ መግባባት አስፈላጊ በመሆኑ የነገሮችን ስረ መሰረት እየነቀሱ እያወጡ አጀንዳ እየቀረጹ በመወያየት ሀገራችን እንድትቀጥል ህብረ ብሔራዊ አንድነታችን ባህል ሆኖ ጠንካራ ሆኖ ለወደፊት ትውልድ የምትሆን ኢትዮጵያ እንድትገነባ የሚያደርግ ህዝባዊ ውይይትና ሀገራዊ መግባባት በማስፈለጉ ምክንያት ነው ማለት ነው።
በስድስተኛው ሀገር አቀፍ ምርጫ ወቅት በኦሮሚያ ክልል የሚንቀሳቀሱት የኦሮሞ ፌዴራላዊ ኮንግረስና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻ አውጪ ግንባር ኦነግ ብሔራዊ ውይይቱ ከምርጫው ይቅደም የሚል መፍትሄ ሀሳብ አቅርበው ነበር። ይህንንም በተመለከተ ብሔራዊ ውይይቱ ለምን አስቀድሞ መደረግ እንዳልቻለ ለቀረበው ጥያቄ ዶክተር ብቅላ የሚከተለውን ብለዋል።
በአንዳንድ የፖለቲካ ፓርቲዎች ሲራመድ የነበረውና ምርጫ ከማካሄዳችን በፊት በር ዘግተን እኛ የፖለቲካ ፓርቲዎች መወያየት አለብን የተባለው ትርጓሜ ሀሳቡ ሌላ ነው። እሱ የተወሰኑ የፖለቲካ ፓርቲዎች በነፃውና በዲሞክራሲያዊው የፖለቲካ ሜዳ ሀሳብ አቅርበው ሀሳባቸውን ሸጠው ድምጽ ገዝተው ወንበር አግኝተው መንግስት መመስረት እንደማይችሉ የሚገባቸው በጣም በርካታ የፖለቲካ ፓርቲዎች የበር ዘግተን መወያየት አለብን የሚሉበት ዋና ዓላማ በአቋራጭ በር ዘግተን ውይይት አድርገን በህዝብ ድምጽ ይገኝ የነበረውን ወንበር በውስጥ በውይይት እንከፋፈለውና መንግስት እንመስረት የሚል ሀሳብ በመኖሩ ምክንያት የነበረ ነው።
በመጪው ዓመት በኢትዮጵያ ይካሄዳል ተብሎ የሚጠበቀው የብሔራዊ ውይይት መካተት አለባቸው የምትሏቸው ሀሳቦች አሏችሁ ወይ ተብሎ ለቀረበው ጥያቄ የኢዜማው ዶክተር ባንተ ይገኝ ለአሜሪካ ድምጽ ሲመልሱ የህገ መንግስቱና የፌደራል ስርዓቱን በተመለከተ ሰፊ ውይይት መደረግ እንደሚኖርበት አስረግጧል።
የብሔር አደረጃጀት ወይም ደግሞ አጠቃላይ ቋንቋን መሰረት ያደረገ የፌደራሊዝም አደረጃጀት ያልመጣብን ጣጣ አለ። ስለዚህ በአንድም ሆነ በሌላ ምክንያት ይሄ ዋጋ የሚያስከፍለን ከሆነ በተቻለ አቅም ይሄ ወደ ሀገራዊ ስስተሰም መምጣት አለበት የሚል እምነት አለን። ሌላው ይሄ በህገ መንግስት ውስጥ የተካተቱ አሳሪ የሆኑ ብዙ ህጎች አሉ። ምናልባት እነሱ ሁሉ መተንተን ላያስፈልግ ይችላል። ለምሳሌ ይሄ አንቀጽ 39 እንኳን ለምሳሌ ብናነሳ ለብዙ ኢትዮጵያኖች አጠቃላይ መከራ የሆነብን አንቀጽ በመሆኑ ቢያንስ እሱ መስተካከል ያለበት ጉዳይ ነው ብለን እናስባለን።
ብሔራዊ ውይይት ሲባል በአንዳንዶች ዘንድ መንግስታዊ ስልጣንን የመከፋፈል ወይም ደግሞ በፓርቲዎች መካከል ያለውን መቃቃር ተከትሎ ሽምግልና መቀመጥ የሚመስላቸው አለ። በዚህ ጉዳይ የእርሶ አስተያየት ምንድን ነው ተብሎ ከአሜሪካ ድምጽ ሬዲዮ ለቀረበላቸው ጥያቄ ዶክተር ባንተ ይገኝ
የብሔራዊ መግባባት ጉዳይ ሲመጣ በብሔራዊ አንድነታችን ላይ አገርን የጋራ አድርገን በመውሰድ ጉዳይ የተሻለ አቅም መፍጠር የምንችል ከሆነ የተሻለ ለማጣጣም ማራመድ የምንችል ከሆነ ከዛ በኋላ ስልጣን ሼር የማድረግ ያለማድረጉ ጉዳይ በሂደት የሚመጣ ነገር ነው። ምክንያቱም አሁን ባለው ሁኔታ ስልጣንን ሼር አድርገን ያን ብሔራዊ መግባባት እናመጣለን ወይ በጣም አስቸጋሪ ነው የሚሆነው።
ብሔራዊ ውይይቱን በተመለከተ ሊኖረው የሚችለውን አካታችነትና አሳታፊነት አንጻር አቶ ሙላቱ ገመቹ ሲናገሩ ውይይት ሲባል ዘላቂ መፍትሄ የሚያመጣ ጉዳይ ነው፣ ይህ ደግሞ የሚሆነው ሁሉንም ማካተትና ማሳተፍ ሲችል ነው ሲሉ ይመልሳሉ።
ችግሮቻችንን ሊፈታ የሚችል በጣም አሳታፊ የሆነ ውይይት የሚካሄድበት እዛ ውሳኔ ላይ የምንደርስበትን ድርድር ቢደረግ ለዚህ ሀገር ጤናማ የሆነ የሀገር ምስረታ ሊካሄድ ይችላል ብዬ አስባለሁ።
ስለ ሀገሬ ያገባኛል የሚል ሁሉ በብሔራዊ ውይይቱ መሳተፍ አለበት ብዬ አምናለሁ የሚሉት ደግሞ ዶክተር ባንተ ይገኝ ናቸው።
የሀሳብ ትንሽ የለውም፣ የፓርቲም ትንሽ የለውም። ማንኛውም አካል የሀገሬ ጉዳይ ይመለከተኛል የሚለው ሁሉ በየደረጃው መወያየት አለበት የሚል እምነት አለኝ።
በመንግስት በኩል ደግሞ የሚጠበቀውም ብሔራዊ ውይይት በተመለከተ ውይይቱ አካታች አሳታፊና ግልጸኝነት ያለው እንዲሆን መንግስት አበክሮ እንደሚሰራ ዶክተር ቢቅላ ሁሪሳ ተናግሯል።
ከምንም በላይ የዚህችን ሀገር ችግር እንዲሁ አለባብሶ በማለፍ ሳይሆን ከስረ መሰረቱ የችግሩን መሰረት ነቅሶ በማውጣት አጀንዳ በመቅረጽ በእያንዳንዱ ሀገራዊ ችግራችን ላይ ውይይት በማድረግ በዋና ዋና ሀገራዊ ጉዳዮች ላይ መግባባት ሊደርስ የሚያስችል ሁኔታ ሁሉም ኢትዮጵያውያን በስፋት እንዲሳተፉ ተደርጎ የሚሄድና በሂደትም በዋና ዋና ጉዳዮች ላይ እየተግባባን እሱን እያጠናን በሱ ላይ ተመስርተን ደግሞ ባልተግባባንባቸው ጉዳዮች ላይ ደግሞ ተጨማሪ ውይይቶች፣ ተጨማሪ ክርክሮች፣ ተጨማሪ መግባባቶችን እየፈጠርን የሀገራችንን ህብረ ብሔራዊ አንድነት እያጠናከርን እንሄዳለን የሚል ፍላጎትና ቁርጠኝነት ነው ያለው።
በኢስት አፍሪካ ኢኒሼቲቭ ፎር ቼንጅ የሲቪክ ማህበር ድርጅት ስራ አስኪያጅ የሆኑት አቶ ለሚ ስሜ ድርጅታቸው እንደዚህ አይነት ውይይቶችን በማመቻቸት የሚሰራ መሆኑን ገልጸው አንድ ብሔራዊ ውይይት ቢያንስ አራት መሰረታዊ ነጥቦች ማሟላት አለበት ሲሉ እንደሚከተለው ይገልጻሉ።
አንድ ብሔራዊ መግባባት የተሳካ ሊሆን የሚችለው አንደኛ አሳታፊ መሆን አለበት፣ ሁለተኛ ግልጽና ሁሉም ባለድርሻ አካላት እኩል ያወቁት አካሄድ ፕሮሰስ መሆን አለበት፣ ሶስተኛ የብሔራዊ መግባባት አጀንዳዎች ከሁሉም ባለድርሻ አካላት መሰብሰብ አለባቸው፣ በመጨረሻም ደግሞ ብሔራዊ መግባባቱን የሚያመቻች ወይ ደግሞ ፋሲሊቴት የሚያደርግ አካል ገለልተኛ መሆን አለበት።
ከአዲስ አበባ ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ ምትኩ ፍቃዱ ነኝ።
ሳምንታዊውን የዴሞክራሲ በተግባር ዝግጅታችንን ነበር ያስደመጥናችሁ። አሁን ደግሞ ወደ ሌላ ዝግጅት እንውሰዳችሁ። ኢትዮጵያውያን በአሜሪካ የዛሬዎቹ የኢትዮጵያውያን በአሜሪካ እንግዶቻችን ድንበር የለሽ የሀረር ልጆች በሚል መንግስታዊ ባልሆነ ድርጅት ስር የተሰባሰቡ በዩናይትድ ስቴትስ የተለያዩ ግዛቶች ውስጥ የሚገኙ ትውልደ ኢትዮጵያውያን ናቸው። በኢትዮጵያ ሀረር ውስጥ የሚገኙ 26 የአንደኛ መለስተኛና ሁለተኛ ደረጃ ትምህርት ቤቶችን እየደገፉ መሆናቸውን ገልጸዋል። ማሽኖችን በመግዛት የመጠጥ ውሃ ጉድጓዶችን እያስቆፈሩ ኮምፒውተርን ጨምሮ ሌሎች የትምህርት መርጃ መሳሪያዎችን እየላኩ መሆኑንም ለአሜሪካ ድምጽ ተናግረዋል። ሁለቱን የማህበሩን አስተባባሪዎች ያነጋገረው ደረጀ ደስታ ለዛሬ የመጀመሪያ ክፍሉን እንደሚከተለው አዘጋጅቷል።
በዩናይትድ ስቴትስ የሚገኙ የድንበር የለሽ የሀረር ልጆች ማህበር አባላት እንደ አውሮፓ አቆጣጠር መስከረም 4 እና 5 በኦሃዮ ክፍለ ግዛት ተሰባስበው ነበር። የማህበሩ አባላት በየዓመቱ በተለያዩ ክፍለ ግዛቶች እየተገናኙ ለሁለት ቀናት ይሰበሰባሉ። የማህበራቸውንም ዓመታዊ ክንውን ይገመግማሉ። የማህበሩ ፕሬዚደንት ዶክተር እስክንድር የማህበሩን ዓላማ እንደሚከተለው ያስረዳሉ።
ድርጅቱ ዋና ዓላማ ትምህርት ላይ ያተኮረ ነው። እኛ ተወለድንበትን አካባቢና በአጠቃላይ ሀገራችን ልንቀይር ችሎ በትምህርት ነው ብለን ነው የምናምነው። እና ትምህርትን ሌላ ጠመንጃ ይዞ ጦርነት ገብቶ ሀገር ነጻ ለማውጣት እንደሚሄደው እኛ ደግሞ በትምህርት እንቀይራለን በሚል ዓላማ ነው የተነሳው። እና ትምህርት ቤቶች በተለያዩ ነገር በመደገፍ በማቴሪያል በቁሳቁስ በሚያስፈልገው በማቅረብ ተለይ ውሃ አገልግሎት እንዲኖር ትምህርት ቤት ማድረግ ኮምፒውተሮች፣ ፕሮጀክተር ምናምን እንደዚህ አንዳንድ ነገር ሰፕላይ እየሰጠን ትምህርት ቤቱ ማደራጀት እና ተማሪዎችን ደግሞ ከኛ እንዲማሩ ጥሩ ጥሩ ጎበዝ ተማሪዎችን በመሸለም ስኮላርሺፕ በመስጠት እንደዚህ አይነት አዲስን ትውልድ በአዲስ ለመቅረጽ ነው። እኛ ምናምነው ሀረር የምትታወቀው በፍቅር ሀገርነት ነው። ያለፈ 27 ዓመት እኛ በነበረን ጊዜ የነበረው ሁኔታ ተቀይሮ የጥላቻ ፖለቲካ የተሰበበት ጊዜ ስለሆነ ያንን ለመቀየር የምንችለው በትምህርት ነው ብለን የተነሳ ነው እና አዲስ ትውልድ ላይ ያተኮረ ነው። ያልተበረዘውን ገና ከህጻንነታቸው ጀምሮ በዚህ ነገር ጥሩ ዜጋ እንዲሆኑ ሰዎች በዘራቸው ሳይሆን በሰውነታቸው የሚከበርበት አዲስ ትውልድ እንደ ድሮ የፍቅር ሀገር እንደተባለው እንደዛ እንዲቀጥል ነው አላማ እና የዚህ ድርጅት ዋና አላማ በዛ ላይ ነው።
በዘንድሮ ስብሰባቸው የማህበሩ አባላት በእለቱ ምን ምን እንዳከናወኑ የማህበሩ ስራ አስፈጻሚ አባል የሆኑት አቶ ዮሐንስ የሚከተለውን ብለዋል።
አንደኛ ለተሰበሰቡት ሰዎች ምን እንደተሰራ ትላንትናው ቀን ምን እንደተሰራ አሳወቅን፣ ሪፖርት አቀረብን። ለትምህርት ቤቶች የላክናቸው መገልገያዎች ስለነበሩ በዙም ኢትዮጵያ ካሉ ሀረር ካሉ ትምህርት ቤቶች ጋር ሆነን እቃውን ሲረከቡ እንደ በዓል ነገር አድርገን እዛም ላሉት ሞራል ለመስጠት የተደረገ ስብሰባ ነው እና የምንልካቸው ብዙ ነገሮች አሉ። ያልጠቀሱ እዛ የምናስቆፍራቸው የውሃ ጉድጓዶች አሉ። ትምህርት ቤቱ ውሃ የለውም እና ተማሪዎች በዲሃይድሬሽን ትምህርት ቤት ውስጥ ራሳቸውን እየሳቱ እየወደቁ መጸዳጃ የለም እና ያንን ለማድረግ 26 ትምህርት ቤቶች አሉ እና ጉድጓድ አምስቱን ስራው ተጀምሯል፣ ግማሾቹ አክቹዋሊ ያልቀዋል እና ያንን ነበረ የተነጋገርነው። ሀረር ካሉት ጋር ቀጥታ በዙም የላክናቸው ማፕ፣ ግሎብ፣ ሩለር እንደዚህ የመሳሰሉ ነገሮች ሲረካከቡ እነሱም እዛ ሆነው እኛም እዚህ ሆነን እየተነጋገርን ያየንበት ቀን ነው።
ማህበሩ በትምህርት ብቻ ሳይሆን በሌሎችም ዘርፎች ትምህርት ቤቶችን እንደሚደግፍ አቶ ዮሐንስ ተናግረዋል።
ኢትዮጵያ ውስጥ ያለ ሀገራችን ውስጥ ያለ ችግር ሰፊ ስለሆነ በጣም በእርግጥ በትምህርት ላይ ብናተኩርም በጤና እዛ አካባቢ የሚሰሩ ከዚህ የሚሄዱ ሌላ ኢትዮጵያ የሀረር ልጆች አሉና ከእነሱ ጋር በመተባበር የማቴሪያል ድጋፍ እናደርጋለን። ሜዲካል ኢኩፕመንት፣ መድኃኒት ምናምን የመሳሰለ ነገር በመርዳት እንዲያውም ሜንሊ ተማሪዎቹ ጤና መሆን ስላለባቸው በእያንዳንዱ ትምህርት ቤት አንዳንድ ክሊኒክ እንዲከፈት የማድረግ በዛም እናደርጋለን።
ማህበሩ እርዳታውን የጀመረበትን ምክንያትና የትምህርት ቤቶቹ ይዞታ ምን ይመስል እንደነበርና በእርዳታውም ሂደት ስለገጠማቸው ነገር አቶ ዮሐንስ እንደሚከተለው ይዘረዝራሉ።
በ1999 እንደተጀመረ ሀረር ውስጥ ኮምፒውተር የሚባል ነገር እንዳልነበረ ስለሰማን በዛ ጊዜ ነው የጀመርነው። በዛ ጊዜ ሁለት ሃይስኩሎች ብቻ ነበሩ እና ለሁለቱም ሃይስኩሎች ኮምፒውተር እና ፕሪንተሮች ምናምን ልከን ነበር። ከዛ በኋላ አሁን ልክ እንደዚህ አይነት እቃዎቹን ለመላክ አንዳንድ ነገር ስንፈልግ ከዛ የበለጠ በጣም አጣዳፊ የሆነ ነገር አጋጠመን። ያም ተማሪዎች ውሃ የለም የሚል ነገር ነው። የዛ ጊዜ ውሃ ጉድጓዶችን ማስቆፈር ጀመር። ግን ያንንም እያደረግን አንድ አስተማሪ ቪዲዮ የልመና ጥሪ ተማሪዎቻችን ማፓይተዋል ግሎብ የላቸው ብሎ የጂኦግራፊ አስተማሪ ስልክብን ትምህርት ቤቶቹ በሙሉ ለ26 ትምህርት ቤቶች የሚበቃ ግሎብ እና ማፖች ከዛው ከአዲስ አበባ አስገዝተን ሰጥ አደረግን። ትምህርት ቤቶች ውስጥ ደግሞ አሁንም ቢሆን በኮምፒውተር የተደገፈ ትምህርት የሚሰጥበት የለም ተብሎ ስለተነገረን ኮምፒውተሮች 26 ኮምፒውተር እና 26 ፕሮጀክተሮች ገዝተን ላክን።
ይሁን እንጂ ከዚህ ወደ ኢትዮጵያ ለትምህርት ቤቶች መርጃ እንዲሆኑ ተገዝተው በሚላኩ መሳሪያዎች አገባብ ላይ ችግር እንዳለ አቶ ዮሐንስ ተናግረዋል። አሁን ለምሳሌ በቅርብ የላኳቸው በጉምሩክ መጋዘን ውስጥ መቀመጣቸውን ገልጸዋል። ለትምህርት የሚያስፈልጉ ሁሉንም አይነት እርዳታዎችን ግን ከመላክ ተስፋ አልቆረጡም።
ይህ ፈቃደኛ ከሆኑት ሰብስበን ስንልክ እዛ ግን ነገሩ እንዲደርስ ለትምህርት ቤቱ ማድረግ በጣም አስቸጋሪ ነው። ከላክነው ሞስ ወደ አንድ ወር ተኩል ሁለት ወር ሊሆነው ነው። አሁንም ድረስ ስቶሬጅ ነው፣ ጉምሩክ ስቶሬጅ አለ እና ሁሉን ነገር ሳይድ ባይ ሳይድ ነው የምናደርገው። ለዚህ ላልኩም በጤና በኩል የሚሰራ ሳይሎም የሚሉት ድርጅት አለ። ለእነሱም የዳያቤቲክስ ሜትር 150 ወደ 3500 የሚሆን ስትሪፕ በግምቱ ወደ $5,000-$6,000 ያወጣል። ሌላ ደግሞ በተጨማሪ ወደ 60 ስቴቶስኮፕ የብለድ ፕሬዠር መለኪያ እሱም ወደዛው አጋጣሚ ዋጋ የሚሆን አበርክተናል። ምክንያቱም ትምህርት ቤት ብዙ ችግር አለባቸው። የአስማ ችግር ያለበት ልጅ ብዙ ነው እና ያንን እንትን ለማለት የዚህን ያህል ድጋፎች አድርገናል እስካሁን እና ወደፊትም ኢትዮጵያ ውስጥ ካሉ ይህንን ነገር ከባድ የሚያደርጉብንን ቢሮክራሲዎች እየተቀነሰልን ከመጣ ብዙ ለማድረግ አስበናል። ችግራችን መላክ ሳይሆን እዛ ለተማሪዎቹ እንዲደርስ ማድረግ እስካሁን ያደረግናቸው እነዚህ ናቸው።
ዶክተር እስክንድር፣ ይህም ሆኖ ሁሉንም ነገር መንግስት እንዲሰራው መጠበቅ የለብንም በሚል ትልቅ ችግር የሆነውን የውሃ አቅርቦት ላይ እየሰራን ነው። ዋናውና ትልቁ ፕሮጀክታችን ለመጠጥ ውሃ ጉድጓዶችን መቆፈር ነው ይላሉ።
ጉድጓዶች ትልቅ ለወደፊት ለትውልድ የሚሸጋገር ስራ ነው። ውሃ ትምህርት ቤቶች በጣም የውሃ ችግር አለ። ቅድም ዮሐንስ ተጠቅሷል። እስካሁን 5 ትሮች ጀምረ እሱ ትልቅ ስራ ነው። ምክንያቱም ሀረር ውስጥ ትልቅ የውሃ ችግር አለ። እሱ ትልቁ ፕሮጀክታችን። የተለያዩ ሀሳቦች አሉን። በፋሚሊ ደረጃ ስፖንሰር እያደረግ እያንዳንዱ ትምህርት ቤት ለማዳረስ ሀሳብ አለ።
አድማጮቻችን፣ ከድንበር የለሽ የሀረር ልጆች ማህበር አመራር አባላት ጋር ያደረግነው ውይይት በዚህ አላበቃም። ቀሪውን ዝግጅት በሚቀጥለው ይዘን እንቀርባለን።
አድማ አድማጮች የኢትዮጵያውያን በአሜሪካ ትግስታችንን ነበር ያዳመጣችሁት። በተጨማሪም ደግሞ ሙሉን ዝግጅት በዌብሳይታችንና በፌስቡክ ገጻችን ላይ እናኖራላችኋለን። ከዚያ መከታተል ትችላላችሁ። አሁን ወደ ተከታዩ መሰናዳችን እናልፋለን። ሴቶችና ቤተሰብ ነው ዝግጅታችን። የዩናይትድ ስቴትስ የፍትህ ሚኒስቴር ጽንስ ማቋረጥን በሙሉ በሚባል ደረጃ የሚከለክለው አዲሱ የቴክሳሱ ክፍለ ሀገር ሕግ እንዲታገድ በፌዴራል ፍርድ ቤቶች አስቸኳይ አቤቱታ አስገባ። የባይደን አስተዳደር ሕጉን የሴቶችን ጽንስ የማቋረጥ መብት ላይ የተሰነዘረ ሕገ መንግስቱን የጣሰ ሕግ ብሎታል። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ቆንጅታየ ታቀርበዋለች።
የፍትህ ሚኒስቴር ትናንት ማክሰኞ ማምሻውን ለፌዴራል ወረዳ ፍርድ ቤት ባስገባው ባለ 45 ገጽ አቤቱታ የሴኔት ህግ ቁጥር 8 ተብሎ የተጠራው አዲሱ ህግ ሴቶች ጽንስ የማቋረጥ ህገ መንግስታዊ መብታቸውን እንዳይጠቀሙ ለመከልከል የተዘጋጀ ነው ሲል ተከራክሯል። የባይደን አስተዳደር ባለፈው ሳምንትም በዚሁ ጉዳይ ላይ መሰል የክርክር ጭብጥ የያዘ ክስ መመስረቱ ይታወሳል። ልክ የዛሬ 15 ቀን እንደ አውሮፓውያን አቆጣጠር መስከረም 1 ስራ ላይ የዋለው አዲሱ ህግ 6 ሳምንት የሞላውን ጽንስ ማቋረጥን የሚከለክል ነው። የህጉ ተቃዋሚዎች በዚያ ጊዜ ውስጥ ብዙዎቹ ሴቶች እኮ መጸነሳቸውን እንኳን አያውቁም፣ በዚያ ላይ አዲሱ ህግ ተደፍረው የሚጸንሱትን ወይም ከቤተሰብ አባል ወይም ከቅርብ ዘመድ ጋር በተፈጸመ ግንኙነት የጸነሱትንም ጭምር የሚያጠቃልል እንደሆነ ይናገራሉ። ሜሪ ዛይግለር የዩናይትድ ስቴትስ የጽንስ ማቋረጥ ህግ አዋቂ ናቸው።
የቴክሳሱ ህግ በክፍለ ሀገሯ ከሚከናወኑ የጽንስ ማቋረጥ አገልግሎቶች 90% የሚሆነውን ይከለክላል። ወደፊት በፍርድ ቤት በሚቀርብ ሙግት መርታት ይቻል ይሆናል። ለአሁኑ ግን በዚህ ሁኔታ ነው የሚቀጥለው።
በርከት ያሉ በሪፐብሊካኖች የሚመሩ የዩናይትድ ስቴትስ ክፍለ ግዛቶች ብዙውን ጊዜ የጽንሱ የልብ ምት መሰማት የሚጀምርበት ጊዜ በሆነው በስድስት ሳምንት በኋላ የጽንስ ማቋረጥ እርምጃን የሚከለክሉ ህግጋት ደንግገዋል። ቴክሳስ አንዷ ናት። የቴክሳሱን ህግ ለማስፈጸም ኃላፊነቱ ለዜጎች የተሰጠ መሆኑ የተለየ ያደርገዋል። የጽንስ ማቋረጥ ህግ ኤክስፐርቷ ሜሪ ዛይግለር እንደገና ይናገራሉ።
The only people who can enforce it are private citizens bringing laws.
እገዳውን ሊያስተገብሩ የሚችሉት ተራ ዜጎች ብቻ ናቸው። ያም የጽንስ ማቋረጥ አገልግሎት የሚሰጡትን እንዲፈጸም የሚያግዙትን በፍርድ ቤት በመክሰስ ነው። ይህን የሚያደርጉት ቤተሰቦችና የጽንስ ማቋረጥን የሚቃወሙ ተሟጋቾች ሊሆኑ ይችላሉ።
እንደ አውሮፓውያን አቆጣጠር ከ1973 ዓመተ ምህረት ጀምሮ ዩናይትድ ስቴትስ ውስጥ ሴቶች ጽንሱ ከ22 ወይም 24 ሳምንት ያላለፈው ከሆነ የማቋረጥ መብታቸው በህገ መንግስቱ ተከብሮላቸው ቆይቷል። ጆ ፓይማን ቴክሳስ አላያንስ ፎር ላይፍ የተባለ የጽንስ ማቋረጥን የሚቃወም ቡድን አባል ናቸው። እንዲህ ሲሉ ይከራከራሉ።
በመጪዎቹ ወራት እንደ ቀድሞ ቢሆን ላይኖሩ ይችሉ የነበሩ ልጆች ይወለዳሉ ማለት ነው። የኛ ፍላጎት መክሰስ አይደለም፣ የህፃናት ህይወት እንዳይጠፋ መከላከል ነው።
ሴቶች ጽንስ እንዳያቋርጡ ለማበረታታት ለሚደረጉ ጥረቶች የሚውል ገንዘብ የቴክሳስ ክፍለ ግዛት መመደቡን በመጥቀስም ጆ ፓይማን ይከራከራሉ። የጽንስ ማቋረጥ መብት ከበሬታ ተሟጋቾች በበኩላቸው አዲሱ ህግ ሴቶችን በተለይም አገልግሎቱን ወደሚያገኙበት ሌላ አካባቢ የመጓዝ አቅም የሌላቸውን ሴቶች እንደሚጎዳ ያስጠነቅቃሉ። የሁለተኛ ደረጃ ትምህርት ቤት የምረቃ ስነ ስርዓት ላይ ባደረገችው ንግግር ለጉዳዩ ትኩረት በመስጠት ዝና ያተረፈችው ፓክስተን ስሚት ትናገራለች።
በመጪዎቹ ወራት እንደ ቀድሞ ቢሆን ላይኖሩ ይችሉ የነበሩ ልጆች ይወለዳሉ ማለት ነው። የኛ ፍላጎት መክሰስ አይደለም፣ የህፃናት ህይወት እንዳይጠፋ መከላከል ነው።
የቴክሳሱ ህግ ግለሰብ ዜጎች ጽንስ ማቋረጥ አገልግሎት የሚሰጡ ተቋማትና የጤና ባለሙያዎች እንዲሁም እንዲፈጸም የሚረዱ ወይም የሚያበረታቱ ወገኖችን በፍርድ ቤት በመክሰስ ህጉን እንዲያስፈጽሙ ስልጣን ሰጥቷል። ከሰው ካሸነፉም በትንሹ $10,000 መቀጮ ይፈረድላቸዋል ይላል። የፍትህ ሚኒስቴር በአይነቱ ተደርጎ የማያውቅ ሴቶችና አገልግሎት ሰጪዎቹን ህጉን ተቃውመው በፍርድ ቤት መሟገት እንዳይችሉ ሆን ተብሎ የታለመ ሲል ኮንኖታል። በቅርቡ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኞች 5-4 በሆነ የድምጽ ብልጫ ቴክሳስ ክፍለ ግዛት አዲሱን ህግ ስራ ላይ እንዳታውል ለማገድ ፈቃደኛ ሳይሆን መቅረቱ የጽንስ ማቋረጥ መብት ደጋፊዎችን አብዝቶ አስቆጥቷል። ፕሬዚደንት ጆ ባይደንም ሴቶች በሚገጥማቸው ከማናቸውም የበለጠ የግላቸው የሆነ የጤና ውሳኔ የፈለገ ሰው ተነስቶ ጣልቃ እንዲገባባቸው የሚያደርግ ሲሉ አስጠንቅቀዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ብርሃን ኃይሉ ስርጭታችንን ስታቀናብርልን ቆይታለች። አድማጮች በዝግጅታችን ላይ አስተያየት ካላችሁ horn@voanews.com ላይ አድርሱን። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስላመሻችሁ እናንተንም እናመሰግናለን። ሰላም፣ በደህና ደሩ።